Voice of America.
በቅድሚያ ሻለቃ ዳዊት ወልደ ጊዮርጊስ ለጊዜው በጣም አመሰግናለሁኝ። እንደምንድን ነዎት?
እግዚአብሔር ይመስገን ሰለሞን፣ እንደምን አለ?
እግዚአብሔር ይመስገን። መቼም እርሶ ከዚህ ከደቡባዊ አፍሪካ አካባቢ ጋር በጥብቅ የተቆራኙ ወይም የሚተዋወቁ ሰው ነዎት ብል የተሳሳትኩ አይመስለኝም። እና ከሰሞኑ የዚምባብዌ ሁኔታ ጋር ተያይዞ የሚያውቁትን ልምዶን እንዲያካፍሉን ነበር የደወልኩልዎት ሻለቃ ዳዊት። ለመሆኑ እርሶ ሮበርት ሙጋቤን ምን ያህል ያውቋቸዋል?
ሮበርት ሙጋቤን በጣም አውቃቸዋለሁ። በጣም በኢትዮጵያ በነበርኩበት ጊዜ በውጭ ጉዳይ ምክትል ሚኒስትርነት በነበርኩበት ጊዜ፣ ከዛም በኋላ እንኳን ኤርትራ ሆኜ ሀገረ ገዢ ሆኜ ኤርትራን በተላኩበት ጊዜ ለዚምባብዌ ነጻነት ታጋዮች ለሚደረገው ጥረት ለሚደረገው ድጋፍ እኔ ካውንተርፓርት ለሙጋቤና ለሳምኒዮማ ለፕሬዚዳንት ሳምኒዮማ የሚዲያ ለሁለቱ ካውንተርፓርት ነበርኩኝ።
በፎቶግራፎቹም ላይ ብዙዎቹን አይቻለሁኝ፣ ስብሰባዎቹ ላይ ከሁለቱም ጋር የተነሷቸውን።
አዎ፣ በቅርብ ሰርተናል። ቤቴ ያደሩ ናቸው በርሳቸው ሁልጉብሩ ጊዜ እና በጣም ቅርብ ነበርን። በቅርብ ሰርተናል። ግልጽ ነው። ከነጻነት በኋላም ተገናኝተናል። ነገር ግን በተለያዩ ምክንያቶች የነበረው ቅርበት ሊቀጥል አልቻለም። ነገር ግን ከነጻነት በኋላ ተገናኝተናል ብዙ ጊዜ።
እንደውም እርስዎ ከነ ሮበርት ሙጋቤ እና ሳምን ጆማ ጋር ብቻ ሳይሆን ከነ ማንዴላም ጋር እንደዚሁ በነጻነት ትግሉ ወቅት አብረው ይሰሩ እንደነበርም አስታውሳለሁ።
አዎ፣ ከኦሊቨር ታምቦ ከማንዴላ፣ በተለይ ኦሊቨር ታምቦ የኤንሲው በጣም በቅርብ ሰርተናል። ይሄ ሁሉ ያስቻለው በግል በዳዊትነት ሳይሆን በዛ ጊዜ ኢትዮጵያ በነጻነት ታጋዮች ላይ አፍሪካ በሚደረገው የነጻነት ትግል ላይ በምታጫወተው ሚና ውስጥ ነው። በደርግ ጊዜም ቢሆን በተለይ በደርግ ጊዜ የተፋፋመ መጥቷል ያ ሰፖርት ያ ድጋፍ። በዛ ምክንያት ነው ሁኔታው ተመቻችቶ ለመቀራረብ የቻልኩት።
ሻለቃ ዳዊት፣ መቼም ይሆን እርሶም እንደሚናገሩት እነዚህ ሰዎች የነጻነት ታጋዮች ናቸው። እነ ሳም ንጆማ፣ እነ ኦሊቨር ታምቦ፣ ማንዴላ ከሮበርት ሙጋቤ ጋር ጎን ለጎን የሚጠሩ ስሞች ናቸው። የነጻነት ቀንዲል የሚባሉ ሰዎች ናቸው። ምን ሆነ በሮበርት ሙጋቤ ህይወት ውስጥ? ምን ቀየራቸው?
ጥሩ ጥያቄ ነው። ብዙ ሰው የሚጠይቀው ጥያቄ ነው። ይህ ጥያቄ ሮበርት ሙጋቤ በአሁኑ ጊዜ አፍሪካ ውስጥ ያሉ መሪ የተማሩ በጣም ኢንቴሊጀንት ሆነው የአዋቂ የሚባል ግንባር ቀደም የአፍሪካ ውስጥ ያለ መሪ ነው። ምንም ጥርጥር የለው።
ምሁርም ናቸው።
ምሁር ነው። በጣም ምሁር ነው። አስተማሪ ነበር። በአስተማሪነትም በላይ በንቅናቄው ላይ ትልቅ ሚና ተጫውቷል። ተከብሯል። ከኑኮሞ ጋር በነበረው ራይቫል የነበረው የዛፑ ኃላፊ ዛኑ ዛፉ ፎቶግራፍ ላይ ተ እንደሆነ ለማስታረቅ ጥረት ሲደረግ ነው። በዛኑ እና ዛፉን አንድ ለማድረግ በሚደረገው ጥረት ላይ ነው የምታይ እና ነበር። በዛ ላይም ዛፉን አሸንፈው የወጡ መሪ ናቸው። ምንም ጥርጥር የለውም። በጣም አዋቂ ናቸው። ከእንግሊዞች ጋር በእኩልነት ተሰልፈው ለአፍሪካ ኩራት ናቸው። ምንም ማንም በዚህ ሊጠረጥራቸው አይችልም። በላንካስተር ስምምነት መሰረት ላንካስተር ስምምነት ላይ ሲሄዱ በ1979 ዓ.ም የዛ ጊዜ ኢትዮጵያ መጥተው ተመካክረው ያው የምታየው ፎቶግራፍ ንኮሞን እና ሙጋቤ አንድ አቋም ይዘው እንዲቀርቡ በጣም ኢትዮጵያ ተሳትፋለች። በእኔ ዴሌጌሽን በኩል በተለይ በቅርብ ሰርተን ላንካስተር ሲሄዱ አንድ አቋም ይዘው እንዲሄዱ አድርገናቸዋል። ላንካስተር ስብሰባ ላይም እዛው አካባቢ ነበርኩኝ። እዛ ላይ የተደረገው ስምምነት እንግዲህ ምንድን ነው? ተኩስ እንዲቆም እና ከአንድ ዓመት በኋላ ምርጫ እንዲደረግ ነው። በዛ መሰረት በ1980 ምርጫው ተካሄደ። ሙጋቤ ተመረጠ። ንኮሞ ምክትል ሆም አፌርስ ምናምን የሆነ ቆይ። ነገር ግን የዛ ጊዜ ላንካስተር ላይ የተደረገው ስምምነት የመሬት ጉዳይ የመሬት ጥያቄ ነው። ትልቁ የሙጋቤም የዚምባብዌም ጥያቄ የመሬት ጥያቄ ነው።
የሀገሪቱ የመሬት ስሪት የመሬት ይዞታ ጥያቄ ማለት ነው።
የመሬት ይዞታ ጥያቄ ነው። ምክንያቱም አብዛኛው መሬት ዋና ፕሮዳክቲቭ መሬቱ ጠቅላላ የተያዙ ነጮች ነበረ። ስለዚህ ነጮች ያንን እንዴት አድርገው ነው ለቀው ለጥቁር የሚያስረክቡት የሚለው ውይይት ተካሂዶ 10 ዓመት ጊዜ ይሰጠው 10 ዓመት ጊዜ ይሰጠው እና ከ10 ዓመት በኋላ እንግሊዝ እና ሌሎችንም የአውሮፓ እንትኖች አሰባስባ ኮምፐንሴሽን ለፋርመሮቹ ለፈረንጅ ፋርመሮቹ ሰጥታ በዊሊንግ ባየር ዊሊንግ ሴለር ፈቃደኛ ገዢና ፈቃደኛ ሻጪ ሆኖ በዛ ስምምነት የመሬት ይዞታውን እና ሁኔታ እንለውጣለን፣ ወደ ጥቁር እንዲረከብ እናደርጋለን የሚለው ስምምነት ነበር። ከአስር ዓመት አልፎ ውይይት በሚካሄድበት ጊዜ እንግሊዝ ከዛ ወጣች እና የገንዘብ የለኝም የዚህም ኃላፊነት የለብኝም አለች። የዛ ጊዜ የአቅም ማነስ ተፈጠረ በእንትን በዚምባብዌ በኩል ማ እንዴት አድርጎ ይገዛል? የትኛው ገንዘብ ነው የሚገዛው? እንዴት አድርጎ ነው ወደ ጥቁር የሚተላለፈው የሚለው እዛ ብዙ አከራከረ። ደግሞ መሬት ካልተከፋፈለ በስተቀር መሬት ደግሞ ለህጉ ካልታደለ በስተቀር ያው የኮሎኒ አስተዳደር ማለት ነው። ስለዚህ ሞጋቤ የወሰደው እርምጃ ነው ከዛ በኋላ ይሄን ችግር የፈጠረው። የወሰደው እርምጃ ምናልባት ችኩልም ነው ትንሽም ቫዮለንት ነው በብዙ ነገር
አመጽ የበዛበት ማለት ኃይል የበዛበት ነበርም
ኃይል የበዛበት ነው ድርሻ ነው ፍርሃት ያጣ ነው ለድሮ ወታደርክም ሲያው በጠቅላላ አገሪቱን አጨማለቀት። ማክሰብ የሚያስፈልገው ግን ሰለሞን እዚህ ላይ ማክሰብ የሚያስፈልገው ነጭ ባይኖር ኑሮ ጥቁር በጥቁር ላይ የመሬት ይዞታ ውፍጃ ቢኖር ኖሮ ይሄ ጥያቄ ማይኖርም ነበር። ዓለምም ይሄ ነገር አትነሳበትም ነበር። ዓለምም በዚህ ጉዳይ ላይ አይወያይም ነበር።
ስለዚህ አውሮፓና አሜሪካ ሙሉ ጉዳዩ ነው።
እንግሊዞች ናቸው። እነዚህ ዚምባብዌ ያሉ ሰዎች ፈረንጆች ዚምባብዌን አይደሉም። ሁለት ፓስፖርት ያላቸው ናቸው። እንደ ሳውት አፍሪካ አይደሉም። የሳውት አፍሪካ ፈረንጆች እዛው ሳውት አፍሪካ ውስጥ ተወልደው ያደጉ ዘር ማንዘራቸው እዛ የነበረ ደቡብ አፍሪካውያን ናቸው።
ይሄን ጥያቄ ላነሳለሁት ነበር። እሺ ቀጥሉ።
ስለዚህ ያንን ይሄንን ትልቅ ወሬ አድርገው ያናፈሱትና የእንግሊዞች የፈረንጆቹ መሬት ሲወረስ የዛ ጊዜ ዓለም በሞላ ተሸበረ። ሳንክሽን ተደረገባቸው በዚምባብዌ ላይ። የዚምባብዌ ኢኮኖሚ ወደቀ ተንኮታኮተ። እና ይሄን ለማንሳት እንፈልገው ትክክል ሰርተዋል ለማለት አይደለም ሙጋቤ። ነገር ግን ይሄ ነገር ተጋን ነው በዚምባብዌ ላይ ሳንክሽንም እንዲደረግባቸው ያደረገው የእንግሊዞች ሀብት የፈረንጆቹ ሀብት ስለተነካ ነው እንጂ ጥቁር በጥቁር ላይ ቢሆን ኖሮ ወሬም አይሆንም ነበር።
ሻለቃ ዳዊት፣ እንግዲህ አሁን እንደሚነግሩኝ እርሶ ያን ጊዜ የነበረው የመሬት ክፍፍል ጉዳይ ቀደም ሲል ተነስቷል፣ እንግሊዝ ከጉዳዩ ወጣች። በሮበርት ሙጋቤ በኩል ብንመለከተው እንደ መሪ፣ እንደ ሀገሪቱ ፕሬዚደንት፣ እንደ ጥቁርም ፕሬዚደንት ስናየው ይሄንን ነገር ብታደርገውም ጥፋተኛ ነህ ባታደርገውም ጥፋተኛ ነህ ነው የምትባለው። በመጨረሻ ላይ ሌላ አማራጭ ነበር ወይ? ሌላ መንገድ ነበር ወይ ይሄንን ፖሊሲ ሊያስፈጽሙ የሚችሉበት?
አዎ፣ ሌላ አማራጭ ነበር። አንደኛ ይሄ ሁኔታ የሆነበት ምክንያት በምርጫው ላይ የሙጋቤ ፖፑላሪቲ እየቀነሰ ሲመጣ እንደገና የእሳቸውን ፖፑላሪቲ እንደገና ለመመለስ ሲሉ ቶሎ በአፋጣኝ የመሬት ይዞታው ላይ አንድ እርምጃ መውሰድ ነበረባቸው። የወሰዱት እርምጃ ችኩል፣ ትንሽ ህዝብ ያፋጀ፣ ስርዓት ያጣ ሆነ። ነገር ግን እሳቸው ቆይተው ኔጎሲዬሽን ቢጀምሩ ኖሮ ከእንግሊዞቹ ከፋርመሮቹ ጋር ኔጎሲዬሽን አድርገው
ድርድር ማለት ነው።
አዎ፣ ድርድር አድርገው ተደራድረው ትንሽ ቀስ በቀስ ያ ስርዓት ቢለወጥ ኖሮ ጥሩ ነበረ ነው ዋናው እንትና። ይሄ በችኩል የተደረገው ስርዓት አልባ የሆነው ብዙ ሰው ያስፈጀው ብዙ ንብረት ያደረገው ደግሞ ለዛውም ደግሞ የወረሱት የተሰጣቸው መሬት የተሰጣቸው ሰዎች አቅም የሌላቸው ያንን መሬት እንግሊዞቹ ፈረንጆቹ በያዙት መልክ ለማልማት የማይችሉ ናቸው። የሚታወቀው እዛ ውስጥ ገብተው ምንም ላለሙት ስላልቻሉ ወደቀ የዝንባ
ኢኮኖሚ። በዚህ ምክንያት የዳቦ ቅርጫት ትባል የነበረች ሀገር ወደ ባዶ ቅርጫትነት ተለወጠች እያሉ ይናገራሉ። እንግዲህ ሮበርት ሙጋቤ ያንን ያህል አብዮተኛ የነበሩ ሰው፣ የነጻነት ታጋይ የነበሩ ሰው ስልጣን ላይ ሙጭጭ ብለው ቆዩ ለአርባ ዓመታት ያህል የሚሆን ጊዜ። እንደውም በቅርቡ አዲስ ህግ አወጡ ለሁለት ተጨማሪ ዓመታት ስልጣን ላይ ሊያቆያቸው የሚችል በዘጠና ዓመት ዕድሜያቸው። ይህስ ባህሪ ምንድን ነው ሻለቃ ዳዊት?
አዎ፣ ይሄ ባህሪ እንግዲህ በአፍሪካ ውስጥ የምታይ ባህሪ ነው። እንደምታየው በብዙ ቦታ አለ። አፍሪካ ውስጥ አንድ ስልጣን ላይ ከያዙ ለመውጣት አለመሞከር የብዙ የተለመደ ጠባይ ነው። ነገር ግን በሙጋቤ በኩል ደግሞ ለየት የሚያደርገው ምንድን ነው? ወጣት ሚስት አግብቷል። ግሬስ ሙጋቤ ማለት ምንድን ነች? የእሳቸው ጸሐፊ የነበረች ነች። ጸሐፊ ሆና የእሳቸው ሰራተኛ የዲፕሎማት ሚስት የነበረች ነች። የእሳቸው ሚስት ስትሞት የጋኒያን ነች የሙጋቤ ሚስት ጋኒያ ነው ስትሞት፣ ከዚች ልጅ ጋር አፌር ጀመሩ። ሰውየውን አባረሩ። ባልየውን እችን ሴትዮ ወሰዱ፣ ወረሱ። እች ሴትዮ ብዙ ትምህርትም እውቀትም የሌላት ነች። ነገር ግን ከት ጊዜ በኋላ አምቢሽስ እንድትሆን አደረጓት። ስንንም እንድታስወጣ ያደረገችው ያችን ሙጁጉን እንድትሆን ሁሉ እዛ አካባቢ ሙጋቤ አካባቢ የነበሩ የድሮ ጓደኞቹና ወዳጆቹን ሁሉ እንዲባረሩና እሷ ግንባር ቀደም ተወዳዳሪ መሆን አንድታይ የተደረገው አንዷም እሷ ማኒፑሌት አርጋ ነው። ነገር ግን ሙጋቤ ይሄንንም ለዚህም ልጅን መስጠት አልነበረበትም። ተዳከመ እድሜና የወጣት ማኒፑሌሽን ገብቶበት ተበራረቀ አቋም መያዝ ጀመሩ እሳቸው።
እና ያላግባብ ስልጣን ላይ አልቆዩም ሙጋቤ?
እንዴ በጣም ቆዩ እንጂ።
ይሄ ይሁን ምናልባት አሁን ለደረሱበት ውድቀት
ለከማጣቸው ለከ መሰለማል። ምክንያቱም በጊዜ ቢወጣ ሁሉ ነገር ጊዜ አለው፣ ሰዓት አለው። ሰዓት ሲደርስ መሪ ሰዓትን ካላየ በውርደት ነው የሚወጣው። ይሄው ነው። ሰዓታቸውን አሳለፉ። በክብር የዚምባብዌ የነጻነት አባት ተብሎ በክብር ቤት ተሰጣቸው፣ ንብረት ተሰጣቸው፣ ጡረታ ተሰጣቸው። በክብር ሊኖሩ ይችሉ ነበር። አሁን በውርደት ወጡ። ሁሉ መሪ እንደዚህ ነው የሚሆነው መጨረሻ ላይ። እንደዚህ ሲቆይ ጊዜውን ሲያሳልፍ ጊዜያቸውን አሳለፉ። በሴትዮዋም ተመሩ። በጣም ደግሞ ዳይናስቲ ለመፍጠር ሞክሩ። እንሳል ኤመርሰን አሁን ፕሬዚደንት የሚሆነውን ሰውዬ ምክትል ፕሬዚደንቱን አባራ። አሁን ዲሴምበር ላይ በሚመጣው ኮንግሬስ ላይ ኮንስቲቱሽን ለውጠው ሴት እንድትመረጥ አድርገው ከዛ ቫይስ ፕሬዚደንት እሷ እንድትወል ሊደረግ ነበር ዲሴምበር ላይ። ይሄን
በኋላ ማለት
ያከቸፈው ሚሊተሪ ያከቸፈው ይህን ሴራ ነው ያከቸፈው።
ሻለቃ ዳዊት እንግዲህ ካነሷቸው አይቀር ኤመርሰን እንግዲህ አሁን ፕሬዚደንት መሆናቸው ነው የዚምባብዌ መጪው ፕሬዚደንት። እኚህ ሰው ግን በብዙ የጭካኔ አድራጎቶች የሚታሙ ናቸው። ከራሳቸው ከሮበርት ሙጋቤም ጋር ሆነው ብዙ የከፉ ስራዎችን አድርገዋል የሚባሉ ናቸው። እንደውም የጉኩራሁንዲ ጭፍጨፋ የሚባለውን 20,000 እንደበሌዎች የተገደሉበትን ጭፍጨፋ ሁሉ የመሩ ሰው ናቸው ነው የሚባለው። እና ምንድን ናቸው አሁን የእሳቸው መምጣት ጉልቻ መቀየር እንጂ ይህን ያህል ተስፋ የሚጥል ነገር አይደለም የሚሉም አሉ። እስቲ ይህንን ከሞርጋን ቻንግራይም ማንነት ጋር አያይዘው ትንሽ ያብራሩልኝ። ምንድን ናቸው ለመሆኑ ኤመርሰን ምናንጋጓ?
ኤመርሰን ምናንጋጓ ማለት 50 ዓመት ሙሉ ከሙጋቤ ጋር የነበረ ሰው ነው። በሁሉም ጥፋትም በልማት ላይ አብሮ የተሳተፈ ነገር ነው። በቴንደበሌ በተደረገው እልቂት ላይ ግንባር ቀደም ሚና የተጫወተ ነው። ነገር ግን የዛኑ ስህተት ስለሆነ ፓርቲ ደግፈዋል። ዛኑ አዘ ፓርቲ ያደረገው ወንጀል ነው የፈጸመው እንትን ነው እና ይሄ የዛኑ ፓርቲ ነው የዛኑ ፒኤፍ ፓርቲ ነው እና ፓርቲ ደግፈዋል። ፓርቲው ደግፎ ነው እዛ የሚያመጣው። ያንንም ኃላፊነት የሚወስደው የጠፋውን ጥፋት ሁሉ ፓርቲው ነው ኃላፊነት የሚወስደው። ስለዚህ ፓርቲው ነው እዚህ የሚያመጣው እና ለውጥ ይኖራል። እኔ ለውጥ ይኖራል ብዬ አምናለሁኝ። ትልቅ ለውጥ ባይኖርም የፓርቲው አቋም እንዳለ ይቀጥላል። ነገር ግን ወጣት ስለሆነ ትንሽ በእድሜ ቀነስ ያደረገ ስለሆነ ደግሞ ለውጥ ማድረግ ስለሚፈልግ አትሊስት በተቻለ መጠን የኢኮኖሚውን አንድ መሰረት ላይ ለማምጣትና ህዝቡን ለማረጋጋት ከኢንተርናሽናል ኮሚኒቲ የሚጠላው እንግሊዞችም አውሮፓውያኖችም የሚጠሉት ሙጋቤን ነው። ሙጋቤን ስለሆነ የሙጋቤ መውጣት ምናልባት ሳንክሽኑንም ይነሳላቸው ይሆናል። ያን ኢንትሮዲስ ያደርገውናል። አዲስ ምዕራፍ ኢንትሮዲስ ያደርጋል። ግን መሰረታዊ ትልቅ ለውጥ ይደረጋል ብዬ አልገምትም። ቻን ሞርጋን ቻንገራይ ፈዛዛ የሆነ ሰውዬ መምራት የማይችል ሰው እንግሊዞችና ይሄ የውጭ ሀገር ፕሮጀክት ተው ታመጡት። ነገር ግን ለመምራት አልቻለም። ብዙ እድል ነበረው። ያ እድሉ አልሰራም። እንትን ካሪዝማ የለውም። የመናገር የማሳመን ችግር አለበት።
የተክለሰብና ችግር አለባቸው።
የጤናም ችግር አለበት። ደግሞ ተከፋፍሏል። አሁን ሙቭመንቱ ለሶስት ተከፋፍሏል። ትንደቤ እንዳለው እሱ ምናልባት እመጣለሁ ብሏል። ከቻንጋራ ጋር እንደገና ሰራለሁ ብሏል። አብረው ነበሩ። እነሱ ሁለቱ አንድ ከሆኑ ምናልባት ጠንካራ ፓርቲ ሊሆኑ ይችላሉ። በሚመጣው ኢሌክሽን ላይ እናያለን። ነገር ግን የዚህ ሰውዬ ካልተፈተነ በስተቀረ ምናልባት አንዳንድ ፖፑላር እርምጃ ከወሰደ ኤመርሰን ምናልባት ሌላ እድል ይሰጥ ይሆናል። ለዛ 4 ዓመት እድል ይሰጥ ይሆናል። አላውቅም።
ሻለቃ ዳዊት እርሶ ያው ዚምባብዌንም በቅርብ የሚያውቁ በመሆኑ የሰዎችንም ስነ ልቦና የሚረዱ ሰው በመሆኑ ምክንያት በዚህ ሁኔታ የጦር ኃይሉ የበላይነቱን ተቀዳጅቶ ባለበት ሁኔታ ወይም ቢያንስ አሁን ላለው ሁኔታ አመራሩን ጨብጦ ባለበት ሁኔታ ዛኑ ፒኤፍ ስልጣኑን ባላስረከበበት ሁኔታ እና አሁን ባለው አጠቃላይ የዚምባብዌ ነውጥ ውስጥ የህግ የበላይነት ተከብሮ ሊቀጥል ይችላል የሚል ሐሳብ አለዎት? ሰላማዊ ሽግግር ሊኖር ይችላል የሚል ሐሳብ አለዎት?
አዎ፣ በጣም የህግ የበላይነት ይቀጥላል። ምክንያቱም ሚሊተሪ ነው ቴኮቨር ያደረገው፣ ማለት ይህን ለውጥ ያመቻቸው ሰውየው ህግ እንትና ሪዛይን አድርጓል። ኦፊሻሊ ሪዛይን አደረገ እንትና
ሙጋቤ
ሪዛይን አድርጓል። ህጋዊ ሪዛይን ያደረገው አሁን ተርስዴ ሐሙስ ተነጎዳ የታንክስ ግቢንግ ዕለት ኤመርሰን መሀል ላይ ያደርጋል፣ ፕሬዚደንት ይሆናል እና ወታደሩና ሁሉም ዩኒፋይድ ስለሆነ አንድ አቋም ስላላቸው ምንም ጸጥታው ችግር ይኖራል ብዬ አላስብም።
ሻለቃ ዳዊት የህግ የበላይነት ሲባል አንዱም ስጋት የወታደር ስልጣን ላይ መውጣት ነው። እርሶ ያውቁታል መቼም በኢትዮጵያም ታሪክ ደምዶም ያውቁታልና የህግን የበላይነት ከሚያጠፉ ነገሮች አንድ ቁጥር ተብሎ ከሚጠሩ ነገሮች አንዱ የወታደር ስልጣን ላይ መቀመጥ ነው። ይሄ ነው ጥያቄው። በዚህ ሁኔታ ውስጥ የህግ የበላይነት ዚምባብዌ ውስጥ ሊረጋገጥ ይችላል አሁን ባለው ሁኔታ?
እና አንድ ጥሩ ጥያቄ ነው ሰለሞን የጠየቀው። የህግ በላይነት የሲቪል ስነ ስርዓትም የበላይነት ከሌለው በስተቀር የሚሊተሪ የበላይ በሆነበት ቦታ ሁሉ ጊዜ የህግ የበላይነት ሊኖር አይችልም እንዳልከው ትክክል ነህ። ግን በአሁኑ ትራንዚሽን ላይ አስፈላጊ ነው እንግዲህ ያንን አቋቁሞ ፍርድ ቤቶችና ህግ መንግስቱ የሚለወጠውም ተለውጦ አንድ ስርዓት እስከሚፈጠርበት ጊዜ ድረስ እንዳልከው ያ በአንተ ባልከው አንጻር የህግ በላይነት አይኖርም።
ሻለቃ እርሶ እንግዲህ ከስራዎቹ አንዱም ከፍተኛ የአማካሪነት ስራ ላይም እንዳሉ አውቃለሁኝ እና የዚምባብዌን መንግስት አሁን ባለው ሁኔታ ምክር ስጡ ቢባሉ ምንድን ነው የሚመክሩት? ምንድን ነው ዕጣ ፈንታዋ? የዚምባብዌ መጪዋ ምንድን ነው መሆን ያለበት?
ዚምባብዌ ሁልጊዜ ማወቅ የሚያስፈልገው በማናቸውም በሀገራችንም ሆነ በሌሎችም ሀገሮች ከኢንተርናሽናል ሲስተም ውስጥ መውጣት አንችልም። በአሁኑ ጊዜ የኤርትራን ችግር ታያለ፣ የሌሎች ችግር ታያለ። ከኢንተርናሽናል ሲስተም ውስጥ ከኢንተርናሽናል ኦፐሬሽን ውስጥ ወጥቶ በግል ለመስራት አይቻልም። ሁልጊዜ ዲፕሎማሲ ያስፈልጋል። ከሌላው ሀገር ጋር ከሌላው ዓለም ጋር በስነ ስርዓት ተገናኝቶ የራስንም ጥቅም አስከብሮ የእነሱንም ጥቅም የሚከበርበት መንገድ ግማሽ ላይ ተገናኝተን ካልሰራን በስተቀረ የብቻ ኑሮ የለም፣ የብቻ ህልውና የለም፣ የብቻ ስልጣን የለም፣ ስልጠና የለም። በፍጹም ስልጣን ሊኖር አይችልም። ስለዚህ ዚምባብዌ አይሶሌትድ ሆና ከአውሮፓ በጠቅላላ ተጣልታ ነው ያለችው። ሙጋቤ ሁሉን ሰድበው ሁሉን አውግዘው ነው የኖሩት እና ያ ሊቀጥል አይችልም። ዛሬ ግማሽ መንገድ ማግኘት አለብን። ኢንተርናሽናል ሲስተሙን ዋና ዋና ኮር የሆነው የግል የአገር ጥቅም የብሔራዊ ጥቅም አስከብሮ፣ ነገር ግን በሌሎቹ ላይ ኮምፕሮማይዝ እያደረጉ ድርድር እያደረጉ ወደፊት መቀጠል መቻል ያስፈልጋል እንጂ ራስን ከኢንተርናሽናል ሲስተም ውስጥ ጠቅላላ አውጥቶ ለብቻ ሀገር እንገነባለሁ የሚል የለም፣ ሊኖርም አይችልም። ይሄ ዱሮ ፕሪሚቲቭ ጊዜ የሆነ ነገር በአሁኑ ዓለም ዋና ቀር ነገር ነው። እሳቸው እንደዚህ ነው ያደረጉት። ሌሎችም ሀገሮች እንደዚህ ያደርጋል። በአንዳንድ ጊዜ አይሰራም፣ ለውድቀት ነው የሚጋብዘው። ትልቁ ነገር ዓለም ካለችበት ሁኔታ ጋር ተያይዞ ብሔራዊ የሆነ ዋና ጥቅማችን እናስከብረን፣ ነገር ግን በሌሎች ጥቅሞች ላይ በሌሎች ሁኔታዎች ላይ የሌሎችም ጥቅም የሚከበርበት ግማሽ መንገድ እየተገናኘን እየተደራደር ነው ሀገራችን ማራመድ የምንችለው። ስለዚህ ያ ፖሊሲ መለወጥ አለበት በሙጋቤ በኩል በዚህ በአዲሱ መንግስት በኩል።
ለመሆኑ ዚምባብዌ አሁን ካለችበት የምጣኔ ሀብትና ማህበራዊ ውድቀት ማንሰራራት ትችላለች ብለው ያስባሉ? አከርካሪ አላት?
በጣም አንተ ቅድም እንዳልከው ነው ሰለሞን፣ የአፍሪካ ብሬድ ባስኬት ቀይ ዳቦ ቅርጫት የምትባል ነች። ብዙ ነገር ኤክስፖርት ያደርጉ ነበር። የእርሻ ሰብል በጠቅላላ ብዙ ኤክስፖርት፣ ትንባሆ በተለይ ቶባኮ በጣም በዓለም ውስጥ አንደኛ ነበሩ። በብዙ አቅጣጫ ብዙ ኤክስፖርት ያደርጉ ነበር እና አገሯ በጣም ለምነች። በጣም አነስተኛ ፖፑሌሽን ነው ያለው። በተለይ ደግሞ ማዕድን ተገኝቷል። አሁን ዳይመንድ በተለይ ተገኝቷል። በተለይ ዳይመንድ ብዙ ተገኝቷል። አልማዝ እና ሌሎችም ነገሮች ተገኝተዋል። አሁን በዚህ ሽብሩ ምክንያት ያንን ለመስራት አልቻሉም እንጂ ስለዚህ ያ ደግሞ ተደምሮበት እቺ ሀገር በጣም ድሮ እኮ አንደኛ የምትባለ ከሳውት አፍሪካም የቀደመች ከኬንያም የቀደመች በአፍሪካ ውስጥ ዚምባብዌ ፈጥና ተፈንጥራ የሄደች ሀገር ነበረች። ወደዛ መመለስ ይቻላል፣ ምንም ጥርጥር የለውም። ፕሮፐር ጋቨርናንስ ብቻ፣ በደንብ ማስተዳደር፣ በደንብ መግዛት፣ ዴሞክራሲ መጠበቅ፣ አንተ እንዳልከው የህግ በላይነት ማስጠበቅ።
እስቲ አንድ በመጨረሻ ደግሞ ወጣ ያለ ጥያቄ ላንሳሎት ሻለቃ። የኮሎኔል መንግስቱ ኃይለማርያም ዕጣ ፈንታ በመጪዎቹ ዓመታት ምን ይሆናል ብለው ያስባሉ? መቼም እሳቸው ዚምባብዌያዊ ሆነዋል የሚል ነገር ሰምተናል፣ አንብበናል በየቦታው።
ያ ዚምባብዌያዊ መሆኑ በወረቀት ምንም የትም አያስመልጠውም፣ በዛ እንኳን መሸሸጊያ አይሆነውም። ነገር ግን ዚምባብዌ ዛኑ ዛፑ ስለሆነ የዛኑ ፓርቲው ስለሆነ ምንም አይሆንም ብዬ ነው የማስበው። ምክንያቱም የፓርቲ አቋም የወሰዱት አሁን መንግስቱ ኢምንት ነው እዛ ውስጥ። ድሮ ግን ብዙ ወራበት ነበረ፣ ያው ብዙ ወጪ አስወጣን ብዙ እንትን አደረገን የሚል ወሬ ነበር። አይ ቲንክ ኦፖዚሽኑ ነው ሊናገር የሚችለው። ግን ይሄ የፓርቲው አቋም ስለሆነ ምናልባት ያቆዩታል የሚል ግምት አለኝ። ሌላ መሄጃ የለውም የሰውዬ። ለምኖም ብሎም ሰግዶም ተንበርክቆም ጸልዮም የሆነውን ነገር አድርጎ ብቻ ለመቆየት የሚሞክሩ የት ሀገር ሄዳ ከእንግዲህ ወዲያ የት ሀገር ተደረገ። ኢትዮጵያ ፍርድ ነው አለበለዚያ ደቡብ የሚሆንነት እንጂ ደቡብ ሱዳን ነበር። ደቡብ ሱዳንም ትርምስ ውስጥ ነው ያለው። ኖርት ኮሪያ ነበር። ኖርት ኮሪያም ትልቅ ችግር ውስጥ ነው ያለችው። የሚሄድበት ቦታ የለውም። ስለዚህ ይሄን ሁሉ አስሮ ያቆዩታል ብዬ አስባለሁ።
ስርዓት ቢለወጥ፣ ፓርቲ ቢለወጥ ምን ሊሆን ይችላል? ዚምባብዌ ውስጥ
ያስወጡታል፣ ያስረክቡታል፣ ለኢትዮጵያ መንግስት ያስረክቡታል። ምንም ጥርጥር የለውም።
ሻለቃ ዳዊት፣ ለመሆኑ ምንድነው አሁን እርስዎ እየሰሩ ያሉት?
እኔ የምሰራው አንድ ኢንስቲትዩት አቋቁም ያለው የሪሰርች ኢንስቲትዩት ስትራቴጂክ ኤንድ ሴኩሪቲ ስታዲስ ኢን አፍሪካ የሚል ነገር ነው የምንሰራው። እኛ በሶስት ቋሚ ሶስት ነገሮች ላይ ነው የምንሰራው። ሽብርተኛነት በአፍሪካ፣ ሁለተኛ ትራንስናሽናል ክራይምስ ማለት ድንበር ዘለል ወንጀሎች እንደ ስማግሊንግ፣ ማይግሬሽን፣ ሂውመን ትራፊኪንግ፣ ድራግ ትራፊኪንግ፣ አርምስ ትራፊኪንግ በአፍሪካ ውስጥ እና ሁለተኛ
አደንዛዥ እጾች፣ የጦር መሳሪያ ሽግግርና ዝውውር፣ ህገወጥ የሰዎች ትልልፍ፣ እንዲህ አይነት ነገሮች ላይ ማለት ነው።
ልክ ነው። ቅርታ በጣም አስተካከልክልኝ። እና እንደሱ ነው የምናደርገው። እሱን እየሰራን ነው እና እንግዲህ ይህንን ጥናት እያጠናን ለአፍሪካ መሪዎች በየሴሚናሩ ላይ እናቀርባለን። ይሄ ደግሞ ትልቁ የአፍሪካ ችግር ነው በአሁኑ ጊዜ ብለን ነው የምናስበው። ከዚህ በፊት ብዙ ገጽፍ ያለው ዌብሳይት ላይ ብትሄዱ ታገኙታላችሁ። አፍሪካ ISSSS የሚል ዶት ኦርግ አለ። እዛ ላይ ብዙ ጽፈናል። አሁን ስለ ኦርጋን ትራፊኪንግ፣ ይሄ የሰውነት አካል ከኢትዮጵያውያኖችም ሆነ ከሌሎች ሀገር ተወላጆች ወደ ሜዲተራኒያን ሲሄዱ ከመንገድ ላይ እያቆሙ እየገደሉ ሰውነታቸውን እየቀደዱ ኩላሊታቸውን እየወሰዱ ልባቸውን እየወሰዱ ብዙ ኢትዮጵያውያኖች፣ ብዙ አፍሪካውያኖች በዚህ ማፊያ ውስጥ ተጠቅተዋል። ስለዛ ብዙ ሪሰርች ሀገር ከዚህ በፊትም ወረቀትን በትነን ያንን ለዩናይትድ ኔሽንስ አስረክበናል። ይሄ ነገር መቆም አለበት በሚል ነገር መከታተል አለበት ዩናይትድ ኔሽንስ በሚል በሊቢያ በግብጽ የሚደረገው ደግሞ የባርነት አሁን በሊቢያ የሚደረግ የስሌቭ ትሬድ በአፍሪካውያኖች ላይ የሚደረገው በግብጽ የሚደረገው እንደዚህ ተመሳሳይ ነገር ይህን ሁሉ ሪሰርች እያደረግን ለሚመለከታቸው ድርጅቶች እናቀርባለን። ስለ ሽብርተኛነትም መሰረቱ ምንድን ነው? ሁኔታው ምንድን ነው? የት ነው የሚደረገው? ማን ይህን ፋይናንስ የሚያደርገው የሚለውንም እያጠናን ለሚመለከታቸው ኃይሎች እናቀርባለን። ስራችን ይሄ ነው። ጥሩ ስራ ነው። በአፍሪካ በኩል ነው የምናደርገው። በአፍሪካ ውስጥ ያለውን ነገር ነው። በተለያም በኒጀር፣ በቻድ፣ በናይጄሪያ፣ በቡርኪና ፋሶ፣ በማሊ፣ በሳህል በሚባሉ ሀገሮች በጠቅላላ ያለው አሁን የተነሳው ከባድ ጦርነት አሁን በቀደም የጻፍኩት አለ የውሸት በአፍሪካ ውስጥ የውሸት የሚወራው በአውሮፓውያኖችም ሆነ በአፍሪካ መሪዎች የሚወራ አፍሪካ አደገች፣ አፍሪካ ተነሳች፣ አፍሪካ ዘ ፋስተስት ግሮዊንግ ኢኮኖሚ በጣም ፈጣን እርምጃ የምታካሄድ በኢኮኖሚ እያደገች ያለች አፍሪካ ይላሉ። ውሸት ነው ብዬ ጽፌ ያለሁኝ። የትኛው ስንመረምረው 27 ሀገር አፍሪካ ውስጥ በጦርነት ላይ ነው ያለው። እንዴት አድጎ 27 ሀገር በጦርነት ላይ እያለ አፍሪካ ራይዚንግ አፍሪካ እየተነሳች ነው አፍሪካ ሬኔሳንስ እንደገና ተወለደች ተብሎ ይወራል። 350 ሚሊዮን ህዝብ ከአንድ ዶላር በታች ነው የሚያገኘው። እንትኑ ከፖቨርቲ በታች ነው ያለው ህዝቡ። ስንቱ ሚሊዮን ህዝብ በመንገድ ላይ ነው ያለው አሁን፣ ወይ በካምፕ ውስጥ ነው ያለው፣ በሬፊጂ ካምፕ ውስጥ፣ ወይ በተፈናቀሉ ሰዎች ካምፕ ውስጥ ነው ያለው፣ ወይ መንገድ ላይ ወደ ሜዲተራኒያን አድርጎ ወደ አውሮፓ ለመሄድ በመንገድ ላይ ነው ያለው፣ በጉዞ ላይ ነው ያለው በሙላ እና በደቡብ ሱዳን፣ በሴንትራል አፍሪካ ሪፐብሊክ፣ በቻድ፣ በኒጀር፣ በዲአርሲ የምናየው እልቂት እንዲህ ማለት እልቂት ነው የምናየው። ያ ሁሉ እየታየ አፍሪካ ታድጋለች፣ አፍሪካ እያደገች ነው ብሎ መናገር ትክክል አይደለም፣ ውሸት ነው ነው የምንለው እኛ።
ቢሮአችሁ የት ነው ያለው ሻለቃ ዳዊት? በጀት እስከ የት ነው የምታገኙት?
ገንዘብ የለንም እኛ። በገንዘብ በቮለንቲርስ ነው የምንሰራው። ገንዘብ የለንም፣ የሚሰጠንም የለም። እኛ በየቦታው እየጣ ቮለንቲርስ ነን። ቮለንቲር ሪሰርችን ሆነን ፕሮጀክት የራሳችን ጽሁፍ እየጻፍን እየተነጋገርን በየቦታው ፕሬዘንት ማድረግና እንትን ማድረግ ነው። በየአፍሪካ ቦታ ነው፣ በየዩኒቨርሲቲዎች ውስጥ በየቦታው ሰዎች አሉ፣ ከእነሱ ጋር እንሰራለን። በናይጄሪያ፣ በቱኒሲያ፣ በማሊ፣ በሶማሌ አካባቢ፣ በኬንያ እንደዚሁ የተለያዩ ፕሮፌሰሮች፣ ስኮላሮች አሉ። እነሱም ይጽፋሉ፣ እኔም እጽፋለሁ። እንደዚህ እያደረግን አንድ ቢሮ ቁጭ ብለን የምንሰራው ሳይሆን ያው በአሁኑ ጊዜ ብዙ በቴክኖሎጂ ብዙ ቢሮ ያስፈልገውም አንድ ትንሽ ቢሮ ካለ በቂ ነው። ሁላችን እየተገናኘ በዛ የምንሰራው ስራ ነው። ዌብሳይት አለ። ዌብሳይታችን ላይ ብዙ አርቲክላችን ዌብሳይት ላይ ይወጣል።
ሻለቃ ዳዊት ወልደ ጊዮርጊስ መቼም በጣም ብዙ የምንጫወትበት ብዙ የሚያካፍሉን ነገር አለ። ወደፊትም እየተመላለስኩኝ ጠይቀውታለሁኝ። ለጊዜው ለሰጡኝ ማብራሪያ ሁሉ እጅግ በጣም አመሰግናለሁ። ለዛሬ
ሰለሞን በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ። ደህና ነሽ?